Pitt. The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ምንም የሚያከራክር ነገር የለውም። ሪፖርቱ ላይ ያያዝ ነው ሰርተፍኬት አለ። ከዚህ እስከዚህ ድረስ ስልጠና ወስደው የሰርተፍኬት ተሰጥቷቸዋል የሚለው ምስክር ሰርተፍኬት ራሱ አያይዘ ነው። ግን ምንድነው የተወሰዱት እርምጃዎች በህግ መሰረት ልክ አይደሉም። ነዋሪዎቹም ሆኑ የሸኔ ታጣቂዎች ከሆኑ በህግ መሰረት በመጥል መደረግ ያለበት እንጂ ለምሳሌ ከእስር ቤት እያስወጡ መግደል አልነበረባቸው። መንገድ ላይ ሞተር ስለነዱ የተገደሉ ሰዎች አሉ። ህቃና በሚመስል መንገድ በአንድ ቀን ወደ 13 ሰዎች የተገደሉበት ቦታ አለ።
ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኚ ፍስሀ ተክሌን የሰማችኋቸው፣ በሙሉ ዝግጅት ይዘናቸው እንመለሳለን።
የተለያዩ ብዙሀን ሀሳቦች በማስተናገድ እንጂ እነዚህን በመምታት ከእንግዲህ ያለው ጊዜ እኔ የመሸ ይመስለኛል። አፍኖ ደፍቆ አስሮ አስፈራርቶ መግዛት ያበቃ ይመስለኛል። በሀገራችን በኢትዮጵያም በትግራይም ያበቃ ይመስለኛል።
የአረና ትግራይ ለዲሞክራሲና ለሉዓላዊነት አመራር አባል አቶ ገብሩ አስራትን የሰማችሁት። በዚህ ምሽት እሳቸውንም ይዘናቸዋል። እሁድ ሰኔ 7 2012 ዓ.ም ጤና ይስጥልኝ ክቡራንና ክቡራን አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና ሰለሞን አባተነን። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤናስትልኝ እንደምናመሻችሁ ክብራትና ክብራን አድማጮች፣ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ባለፉት 24 ሰዓታት ውስጥ በተደረጉ የ4845 የላብራቶሪ ናሙና ምርመራዎች 179 ሰዎች ለኮሮና ቫይረስ መጋለጣቸው መረጋገጡን የኢትዮጵያ ጤና ሚኒስቴር በዛሬው ዕለት አስታወቀ። ይህም መሐዝ በአጠቃላይ በኢትዮጵያ ለኮቪድ-19 መጋለጣቸው በምርመራ የተረጋገጡትን ሰዎች ቁጥር 3345 ያደርሰዋል። ከአዲሶቹም ለቫይረሱ መጋለጣቸው በምርመራ የተረጋገጡ ግለሰቦች ውስጥ 116ቱ ወንዶችና 63ቱ ሴቶች ሲሆኑ እድሜያቸውም ከሁለት ወር ጨቅላ ህፃን እስከ 80 ዓመት አዛውንት የሚገኙባቸው 176ቱ ኢትዮጵያውያን፣ 3ቱ ደግሞ የውጭ ሀገር ዜጎች መሆናቸውንም የጤና ሚኒስቴር በፌስቡክ ገጹ ላይ ባወጣው መግለጫ ዘርዝሯል። በአካባቢ ስርጭትም 111ቱ ከአዲስ አበባ፣ 23ቱ ከአማራ፣ 15ቱ ከኦሮሚያ፣ 11ቱ ከአፋር፣ 9ቱ ከትግራይ፣ 5ቱ ከሶማሌ፣ 2ቱ ከደቡብና 1ቱ ከሐረሪ ክልሎች እንዲሁም 2ቱ ከድሬዳዋ ከተማ ናቸው። ከ30 አስከሬኖች ላይ የተወሰዱ ናሙናዎች ላይ በተደረገ ምርመራም 2 ናሙናዎች የኮሮና ቫይረስ ተገኝቶባቸዋል። ሁለቱም ሟቾች የአዲስ አበባ ነዋሪ የነበሩ ሴትና ወንድ ኢትዮጵያውያን መሆናቸውም ተገልጧል። እስካሁን በኢትዮጵያ በኮሮና ቫይረስ ወረርሽኝ ሳቢያ ህይወታቸው ያለፈና እንዲሁም ከልፈታቸው በኋላ ቫይረሱ በሰውነታቸው መኖሩ በምርመራ የተረጋገጡ ሰዎች ቁጥር በአጠቃላይ 57 ነው። በአንጻሩ ከበሽታው ያገገሙ ሰዎች ቁጥር 545 ደርሷል። የኮሮና ቫይረስ ወደ ኢትዮጵያ ከገባበት ጊዜ አንስቶ ናሙና ተወስዶ የላብራቶሪ ምርመራ የተደረገባቸው ናሙናዎች ቁጥር 181349 ነው። ወደ ዓለም አቀፍ የኮቪድ ዜና ስንሻገር በዓለም ዙሪያ በኮቪድ-19 ሳቢያ ህይወታቸውን ባጡ ሰዎች ቁጥር ብዛት ብራዚል ከዩናይት ስቴትስ ቀጥላ ሁለተኛዋ በርካታ ህዝብ ያለቀባት ሀገር ሆናለች። ዓለም አቀፍ የኮቪድ ስርጭትና ሌሎች ተዛማች መረጃዎችን የሚያጠናክረው የዩናይት ስቴትሱ የጆን ሆፕኪንስ ዩኒቨርሲቲ ዛሬ ማለዳ ይፋ ያደረገው መረጃ በዚያች ሀገር በኮቪድ-19 ሳቢያ ህይወታቸውን ያጡ ሰዎች ቁጥር 42747 ደርሷል። ቀደም ሲል በኮቪድ ሞት ሁለተኛ ደረጃ ላይ ትገኝ በነበረችው ብሪታንያ የሟቾች ቁጥር 41720 ደርሷል። በዓለም ከሁሉ የከፋው የኮቪድ ጉዳት የደረሰባት ሀገር ዩናይትድ ስቴትስ የሟቾች ቁጥር 115436 ደርሷል። የሆፕኪንስ መረጃ አክሎም በአሁኑ ወቅት በመላው ዓለም ለኮቪድ የተጋለጡ ሰዎች ቁጥር ወደ 8 ሚሊዮን መቃረቡን፣ ከነኚህም ውስጥ በዩናይትድ ስቴትስ ከ2 ሚሊዮን በላይ መድረሱን፣ ብራዚል 850,000፣ በሶስተኛ ደረጃ የምትገኘው ሩሲያ ደግሞ 519,000 ሰው ለቫይረሱ መጋለጣቸውን ዘርዝሯል። በሌላ ዜና ቻይና በዛሬው ዕለት 57 አዲስ ተጋላጮችን ስታስመዘግብ ይህም አሃዝ ወረርሽኙ በአመዛኙ በቁጥጥር ስር እንደዋለ በሚነገርባት ቻይና የዛሬው አሃዝ በሁለት ወራት ውስጥ በአንድ ቀን ከተዘገቡት ትልቁ መሆኑ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን ወደ ሌሎች ዓለም አቀፍ ዜናዎች እንሻገራለን። በዩናይትድ ስቴትስ አትላንታ ከተማ ከፈጣን ምግቦች መሸጫ ምግብ ቤት አቅራቢያ አንድ ጥቁር አሜሪካዊ ተኩሶ የገደለ ፖሊስ ከስራ መባረሩን የከተማው ፖሊስ ጽፈት ቤት ዛሬ ይፋ አደረገ። ጋሬት ሮልፍ የተባለው ፖሊስ ከስራ መባረሩን፣ ዴቪን ብሮንሳን የተባለው ሌላ ሁለተኛ ፖሊስ ደግሞ ጉዳዩ እስኪጣራ ከስራው ተገልሎ እንዲቆይ መደረጉን ነው የፖሊስ ጽፈት ቤቱ ቃል አቀባይ ያስታወቁት። የዛሬው የፖሊስ ውሳኔ የተሰማው የ27 ዓመቱ ጥቁር አሜሪካዊ ሬቻርድ ብሩክስ ዌንዲስ ከተባለው ምግብ ቤት አቅራቢያ በተገደለ 24 ሰዓታት ውስጥ የፖሊስ አዛዣዋ በትላንትና ዕለት ስራቸውን በፈቃዳቸው መልቀቃቸውን ይፋ ባደረጉ ማግስት ነው። በከተማይቱ ከንቲባ የስራ አፈጻጸም እምነት አለኝ ያሉት ራሳቸውን ከስራቸው ያገለሉት የፖሊስ አዛዣዋ በአትላንታ ከተማ ፖሊስና በማህበረሰቡ መካከል ሊኖር የሚገባውን የመተማመን ስሜት መገንባትና የተሻለ ሁኔታ ለመፍጠር ሰዓቱ አሁን ነው ብለዋል። በቁጣ ግልብጥ ብሎ አደባባይ ከወጡ ተቃውሞ ሰልፍ አድራጊዎች አንዳንዶች በትላንትናው ዕለት ግድያው የተፈጸመበትን ምግብ ቤት በሰዓት አቃጥለዋል። ቁጥራቸው በመቶዎች የሚቆጠሩ መንገድ የዘጉ ተቃዋሚ አድራጊዎች አድማ በታኝ ፖሊስ ባስለቃሽ ጢስ በትኗል፣ ይታሰሩም አሉ። በመጨረሻም የአፍጋኒስታን ተፋላሚ ወገኖች በያዝነው የአውሮፓውያኑ የሰኔ ወር መገባደጃ ኳታር ላይ የሰላም ድርድር ለማድረግ መስማማታቸው ተገለጠ። ለረጅም ጊዜ ሲጠበቅ የቆየው የሰላም ድርድር አመታት ላስቆጠረው የዚያች ሀገር ምስቅልቅልና የእርስ በርስ ግጭት ማብቂያ ለማበጀት የሚያግዝ የሚሰምር የተኩስ አቁምን ጨምሮ ዘላቂ የፖለቲካ መፍትሄ ያፈላልጋል ተብሎ ታምኗል። የእቅዱን ትክክለኝነት ለአሜሪካ ድምፅ ያረጋገጡት የሸማቂው ቡድን ታሊባን ቃል አቀባይ ድርድሩ የሚጀመርበትን ትክክለኛ ቀን አስመልክቶ ግን ያሉት የለም። በተያያዘ ዜና የአፍጋኑ ፕሬዚዳንት አሽራፍ ጋኒ ሁለቱን ወገኖች ለማደራደር ኳታር ያቀረበችውን ሀሳብ መቀበላቸውን የመንግስቱ ምንጮች በተመሳሳይ በዛሬው ዕለት ለአሜሪካ ድምፅ አረጋግጠዋል። የፕሬዚዳንቱ ቃል አቀባይ ሰዲቅ ሰዲቂ በትዊተር አማካኝነት በዛሬው ዕለት ባስተላለፉት ሌላ መልእክት የአፍጋኒስታን መንግስት የሁለቱ ወገኖች የመጀመሪያ ድርድር ብቻ በዶሃ እንዲካሄድ መስማማቱን፣ ነገር ግን ድርድር የሚካሄድበትን ትክክለኛ ቦታ አስመልክቶ እስካሁን የተደረሰ ስምምነት ያለመኖሩ ጠቁመዋል። ኳታር 19 ዓመታት ለዘለቀውና ዩናይትድ ስቴትስ ከገባችበት ጦርነቶች ሁሉ ረጅሙ መሆኑ ለሚነገርለት ውጊያ እልባት ለማምጣት የታለመውንና በዩናይትድ ስቴትስና በታሊባን መካከል ባለፈው የካቲት ወር የተካሄደውንም ድርድር መሸምገሏ ይታወሳል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 7 2012 ዓ.ም ምሽት ፕሮግራም ነው። ወደ ምሽቱ ሰፋፊ ዝግጅቶች ከመሸጋገራችን በፊት አንድ ሙዚቃ ልጋብዛችሁ። ማዲንጎ አፈወርቅ ስወድላት።
So I'd love.
በዜማ ግብዣዬ እንደተደሰታችሁ ተስፋ አረጋለሁ። አሁን ወደ መጀመሪያው ቅንብር እንስለቅ። አምነስቲ ኢንተርናሽናል ኦሮሚያና አማራ ክልልን በተመለከተ ባወጣው ሪፖርት ላይ የቀረበበትን ተቃውሞ አስመልክቶ የሰጠው ምላሽ ከ15 ቀናት በፊት ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ሕግ ከማስከበሩ ባሻገር በሚል ባወጣው ሰፋ ያለ የ50 ገጽ ሪፖርት የኢትዮጵያ መንግስት የጸጥታ አስከባሪዎች በኦሮሚያና በአማራ ክልል የከፉ የሰብአዊ መብት ጥሰቶች መፈጸማቸውን ዘርዝሯል። ግድያ፣ ጅምላ እስር፣ የማሰቃየት ተግባራትና በእስር ቤቶች ውስጥ ተፈጽመዋል የተባሉ ሁለት ጾታዊ ጥቃቶች ማሳያዎች ናቸው በሚል በሪፖርት ውስጥ ተካተዋል። ድርጅቱ በመንግስት በኩል ከዚህ ቀደም ከነበሩት የሰብአዊ መብቶች አያያዝ አኳያ መሻሻሎች መኖራቸውን አስታውሶ፣ ነገር ግን በአሁኑ ሰዓት በጸጥታ ኃይሎች አማካኝነት በዜጎች ላይ የሚፈጸሙ የመብት ጥሰቶች አሳሳቢ መሆናቸውን ጠቁሟል። ነገር ግን ይህ ሪፖርት ይፋ ከተደረገ በኋላ በሁለቱም ክልል መንግስታት ሪፖርቱን የሚዛናዊነትና የገለልተኝነት ችግር ስለተንጸባረቀበት እንደማይቀበሉት ገልጸዋል። በተለያየ መልኩ የተወሰኑ ድጋፎች ቢኖሩትም ተቃውሞ ግን በርትቶበታል። እነዚህን የተነሱትን ጥያቄዎችና ተቃውሞች ይዘን የድርጅቱን የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኒ አቶ ፍሳህ ተክሌን አነጋግረናቸዋል። እንደሚከተለው ይቀርባል።
በቀደመው ዘገባችን ከአቶ ፍሳህ ተክሌ ጋር በስልክ ተገናኝተን ሪፖርቱ ይዘቱ ምን እንደሚመስል ተነጋግረናል። ከዛ በኋላ ደግሞ የጠቀስኳቸው አካላት በሙሉ በሪፖርቱ ላይ ያላቸውን ያነሱትን ቅሬታ አዳምጠናል እና ልክ እንደ ፍርድ ቤት የድጋሚ ማጣሪያ ጥያቄ እንደሚባለው ለድጋሚ ቃለ ምልልስ ነው አቶ ፍሳህ የጋበዝኖት እና እነዚህ የሚነሱትን ቅሬታዎች በተመለከተ ምላሽ እንዲሰጡን የጋበዝኩት። ወደዛ ከማለፋችን በፊት እንደው በመጀመሪያ ይሄ የአምነስቲ ሪፖርት ኢትዮጵያ ውስጥ ይደረጋሉ የሚላቸውን የመብት ጥሰቶች እንደሚያወጣበት እንደ የትኛውም ሪፖርት ነው ወይስ አመታዊ ሪፖርት ነው ከሚለው እንነሳ።
ይሄ ሪፖርት አመታዊ ሪፖርት አይደለም። አመታዊ ሪፖርት ማለት አንድ አመት በተለይ በፈረንጆቹ አመት ከጃንዋሪ እስከ ዲሴምበር በተለያዩ ሀገሮች ላይ ያሉትን የሰብአዊ መብት ሁኔታዎች ባጭሩ የሚያስቀምጥ የአምነስቲ ታዋቂ የሆነ ብዙ ጊዜ የሚጠበቅ የሪፖርት አይነታችን ነው። ይሄኛው ግን ጥልቀት ያለው በተወሰነ የሰብአዊ መብት ጉዳይ ላይ አተኩሮ እና በተወሰነ ጊዜ እና ቦታ ላይ አተኩሮ የሚሰራው የሰብአዊ መብት ጥናት ዘገባችን ነው ወይም ሪፖርታችን ነው እና ከዛ የተለየ ነው። ሌላው የዚህ አመት የ2019 አመታዊ ሪፖርታችን በፈረንጆቹ ኤፕሪል ፈርስት ወጥቷል። ስለ አለፈው አመት በ2019 ዓ.ም ስለነበረው የሰብአዊ መብት ሁኔታ ኢትዮጵያ ስለነበረው ሰብአዊ መብት ሁኔታ ዋና ዋናዎቹ የሚባሉትን እዛ ላይ ዳስሷል። እዛ ውስጥ እንግዲህ የተካተቱ በተለያዩ ክልሎች የተፈጠሩ የሰብአዊ መብት ሁኔታዎችን እዛ ውስጥ ተካተዋል። ቤኒሻንጉል፣ አማራ ክልል፣ ኦሮሚያ ክልል፣ አዲስ አበባ ላይ የተለያዩ ጉዳዮችን ስለ እስር፣ ስለ ፍርድ ሂደት፣ ስለ ግጭት እነዚህን የመሳሰሉ የሚዳስስ ኤፕሪል ፈርስት ላይ ኢትዮጵያ ለመ ይሄኛው ግን ዋነኝነት ጸጥታ አካላት የፈጸሟቸው ህግ ለማስፈጸም ደግሞ ህግ ለማስከበር በሄዱበት በተሰማሩበት ጊዜ በተወሰኑ የኦሮሚያ ዞኖች እና በተወሰኑ የአማራ ክልል ውስጥ የተፈጸሙትን የሚያሳይ ነው። ይህ ማለት ግን ይህ ሪፖርት የኢትዮጵያ ውስጥ ያለውን ሁሉን ነገር ሪፕሬዘንት ያደርጋል ማለት አይደለም። የተወሰነ ቦታ ላይ ስለተሰራ ማለት ግን ከዚህ የሚወሰደው ትምህርት ለሌሎቹም ጠቃሚ ሊሆን ይችላል። ምክንያቱም በእነዚህ ቦታ ብቻ አይደለም የጸጥታ አካላት ተሰማርተው ያሉ ኮማንድ ፖስት የተቋቋመባቸው ቦታዎች ኦሮሚያ ውስጥ ብዙ ናቸው። እነዚህ ኮሌጅ ጉጂ ብቻ ሁለቱ ጉጂ ዞኖች ብቻ አይደሉም። ምዕራብ ወለጋ አራቱ ዞኖች ኢንክሉዲንግ ኢሉ አባቡራ ዞን፣ አማራ ክልል የተለያዩ ቦታዎች ላይ እንደዚህ በኮማንድ ፖስት ስር ያለው የጸጥታ ሁኔታቸው በኮማንድ ፖስት ስር ያሉ ቦታዎች አሉ እና ለነዛም እንደ ግባት ሆኖ ሊያገለግል የሚችል ነው።
እንግዲህ አቶ ፍስሐ እንዳሉት በአንድ የተወሰነ ጥል ጉዳዮች ላይ ሁለት ማለትም በአማራ ክልልና በኦሮሚያ ክልል በተወሰኑ ጉዳዮች ላይ የተደረገ ጥናት ነው። ቅሬታ ያቀረቡት ተቃውሞ ያቀረቡት ይሄ ሪፖርት ሁሉንም ያካተተ አይደለም በሚል ቅሬታ ያቀረቡት አካላት በሙሉ የሚያነሱት ጉዳይ ተሟላ አይደለም ለማለታቸው ሁሉንም ያካተተ አይደለም የሚል ነው እንጂ እስካሁን ይሄ ሪፖርት ወይም ይሄ ሰብአዊ መብት ጥሰት በዚህ ጋር አልተፈጸመም ወደሚል ሪፖርቱን ወደ ማየትም የተሄደበት ሁኔታ የለም ካነጋገርናቸው ሰዎች እንደተረዳ ነው። እና ለምንድን ነው አምነስቲ ኢትዮጵያ ውስጥ እነዚህን ቦታዎች መርጦ በእነዚህ ጉዳዮች ላይ ብቻ ለማውጣት የፈለገው?
በአንደኝነት እነዚህን ቦታዎች የመረጥንበት አንደኛው መስፈርታችን እዚህ አካባቢ ያለው የጸጥታ ችግርና የሰብአዊ መብት ሁኔታ ብዙ ትኩረት ተሰጥቶት አላየንም። ይሄ በሚዲያም በሰብአዊ መብት ተቋማትም በኩል ይችላል ብዙ ሪፖርት ሲደረጉ አላየንም። ግን በየጊዜው የተለያዩ ጥቆማዎች ይደርሱን ነበረ። ግን ስናይ ሌሎች ሪፖርት የሚያረጓቸው ከሌሎቹ አንጻር ማለት ነው። ለምሳሌ ምዕራብ ኦሮሚያ ውስጥ ያሉትን በተለያየ ጊዜም ቢሆን እዛ አካባቢ ያሉት የሰብአዊ መብት የሚመለከተናል የሚሉ ወገኖች፣ ሌሎች ፖለቲካ ፓርቲዎች ጉዳዩን በተለያየ መልኩ ሲያነሱት ይነገራል። እነዚህ ጉጂ አካባቢ ያሉትን ነገር ግን ምናልባት ከርቀቱ አንጻር ሊሆን ይችላል፣ ሌላም ምክንያት ሊኖር ይችላል። ኢንፎርሜሽን ቴክኖሎጂ አክሰሰብል ነው አይደለም ሌላ ሊሆን ይችላል። ብዙ ትኩረት አልነበራቸውም። በቅርብ ጊዜ ማውጣት ጀምረዋል። ያው በዚህ ከጃንዋሪ ምናምን በኋላ እየወጡ አያለው። ግን ጥናቱን በጀመርንበት ጊዜ እንደዚህ አይነት ነገሮች አልነበሩም። አማራም ክልል ላይ የዚህ የቅማንትና የአማራ ራስ አስተዳደር ነው ከተጀመረበት ጊዜ ጀምሮ በተለይ ወደ ግጭት ከመራበት ጊዜ ጀምሮ የሚቀርቡ ነገሮች አሉ። ግን ብዙ ትኩረት ተሰጥቶት አላየንም። በተለይ የሚተኮረው በዚህ ከዚህ ከቤኒሻንጉል አካባቢ ካለው ግጭት ጋር እነሱ ለብቻ የማተኮር ነገር አለ። ይህ መንግስትም እንደዚሁ ትኩረት እዛ ላይ ይመስላል። እና ብዙ ተነግሮለት አያውቅም። ይሄኛውም ቢሆን ችግሩ መቆየት እና አስከትለው የሰብአዊ መብት ጉዳት አንጻር በዚህ እነዚህን ኤሪያዎች ላይ ፎከስ ያደረግበት ምክንያት ዋነኛው ይሄ ነው።
የአምነስቲ ሪፖርቶች በሚጠናቀሩበት ጊዜ በዚህ ሪፖርት ላይ እንደጠቀሳችሁት በአካልና በስልክ የተደረጉ የምርምር ስራዎች፣ ቃለ ምልልሶች ላይ መሰረት ያደረጉ ስራዎች እና አምነስቲ ሪፖርቱን በሚያጠናቅርበት ጊዜ አሰራሩ እንዴት ነው? በአንድ ግለሰብ ነው የሚጠናቀረው? አንድን ጉዳይ በያዘ ግለሰብ ነው? የቡድን ጥናት ነው የሚያደርገው? እንዴት ነው ሪፖርቱን አደባባይ ከማውጣቱ በፊት አሰራሩ ምን ይመስላል?
እንግዲህ አምነስቲ ዓለም አቀፍ ድርጅት ነው። በዚህ አይነት ስራ ላይ በጣም ስፔሻላይዝ ያደረገ ወይ ደግሞ የተሻለ ክህሎትን ያዳበረ ድርጅት በሚሰራበት ጊዜ ምን አይነት ስቴፖች ወይም ደግሞ ሂደቶችን ይከተላል፣ ማን እዚህ ውስጥ ኢንቮልቭ ያደርጋል፣ ማን ይኖርበታል፣ ምን አይነት ኳሊቲ አሹራንስ ወይም የጥራት ማረጋገጥ ሂደት ይኖራል የሚለውን ተቀመጠ አሰራር አለው። ማስረጃ በምን አይነት መንገድ ይሰበሰባል የሚለው በዚህ መልኩ እንግዲህ እዚህ ጥናት ላይ ማስረጃ የሰበሰቡ ሰዎች አሉ። ሪሰርቸር እኔ ብባልም እኔ ብቻ አይደለሁም በዚህ የዚህን ጥናት ዳታ ስብሰባውን ያካሄድኩት። ከዛ በተጨማሪ ደግሞ ተሰብስቦ ሪፖርቱ አናላይዝ ይደረጋል። አናሊሲስ ቱሎች እና ቴምፕሌቶች አሉ፣ ወይም ደግሞ መሳሪያዎች እና ሞዴል ምንባሉ እንደዚህ አይነት ነገሮች አሉ። ሰው የቱ ጋ ነው ክብደቱ፣ የቱ ጋ ነው የጎደለው ተብሎ እዛ ላይ ተመስርተን ወደ ሪፖርት መጻፍ እንሄዳለን። ሪፖርት ከተጻፈ በኋላ እንግዲህ የሚሄደው ወደ ግምገማ ይደረግበታል። በእያንዳንዱ ስቴፕ ላይ የሚደረጉ ግምገማዎች አሉ እና ከህግ አንጻር፣ ከፋክት አንጻር፣ ከይዘት ከአጠቃላይ ከሪፖርቱ ይዘት አንጻር የሚደረጉ ግምገማዎች አሉ። ከዛ ደግሞ የቋንቋ ኤዲቲንግ ስራዎች አሉ። ይሄ ሁሉ ተደርጎ በአንድ ሰው ብቻ እዚህ ዴስክቶፕ ላይ ብቻ ቁጭ ብሎ የሚያወጣው ነገር አይደለም። እነዚህን ሁሉ ደረጃዎች አሉ። ለዚህ ነው ይሄ ሪፖርት እንግዲህ ከተጀመረ ከኖቬምበር ጀምሮ ነው ተጀምሮ አጠቃላይ ወጥቶ አሁን እስከ ሜይ መጨረሻ ላይ የወጣው እና እነዚህን ሁሉ ሂደቶች ሲያልፍ ነው እንትን ያለው። ሌላው እንግዲህ አምነስቲ ኦፊስ የለውም ኢትዮጵያ ውስጥ። ሶ ሪሰርች ለመስራት ከመጀመራችን በፊት የማስረጃ መሰረታችን ምን ያህል አለ የሚለውን ቼክ ማድረግ አለብን። እዛ ሄደን ግራውንድ ላይ ሄደን አይደለም መጀመሪያ ቼክ የምናደርገው። መጀመሪያ ሪሰርቹን ሊያሰራ የሚችል የማስረጃ ቤዝ እንዳለን ቼክ እናረጋለን ወይ ደግሞ እናረጋግጣለን። ያለ ማረጋግጥ ደግሞ ወደ ተለያዩ ቦታዎች እንደውላለን የሚነገሩትን ቴስት ምስክርነቶችን እንሰማለንና ኦኬ ይሄ ነገር ያስኬዳል ወደ ግራንዴዱ መስራት ያስፈልጋል ደግሞ እስከሚደ እንወሰናለን። ከዛ በኋላ ነው ወደ ግራንዴደን እየሰራ ነው። ሶ መጀመሪያ በስልክ ያነጋገርናቸው ሰዎች አሉ። በእነሱ ላይ ብቻ የተመሰረተ አይደለም። ምናልባት ወደ ጉጂ መሄድ አልቻልም ነበር በጸጥታው ሁኔታ ምክንያት እና ለእኛ ብቻ ሳይሆን ለምስክሮች ደህንነት ሲባል። ስለዚህ ያሉት ምስክሮች ወደ ሌላ ቦታ መጥተው ፊት ለፊት ኢንተርቪው ወይም ደግሞ ምስክርነታችን የመቀበል ነገር አካሄደናል። ይህንን እንግዲህ በአማራ ክልልም በተለያዩ ቦታዎች ላይ መንቀሳቀስ አድርገናል።
ወደ ቀረቡት ቅሬታዎች እንምጣና በነጠላ እናያቸው እና በኦሮሚያ ክልል በምስራቅና ምዕራብ ጉጂ ዞን ባወጣችሁት ሪፖርት ላይ በጣም የሰብአዊ መብታቸው የተጣሱ ሰዎች በጸጥታ ኃይሎች ጥቃት የደረሰባቸውን ሰዎች በዝርዝር አውጥታችኋል። የተገደሉ ሰዎች፣ የታሰሩ፣ የጅምላ እስሮችን፣ ጾታዊ ጥቃት የተፈጸመባቸው ሰዎችን እነዚህን በዝርዝር አውጥታችኋል። አቶ ጌታቸው ባልቻ የኦሮሚያ ክልል የኮሚኒኬሽን ኃላፊን አነጋግረን ነበር። እሳቸው የሚሉት ለእነዚህ ጥቃቶች የተባሉትን ጥቃቶች ለመቀበል እንኳን አምነስቲ የተጠቀማቸው ለቃለ ምልልስ የተጠቀማቸው ሰዎች የፖለቲካ ፍላጎት ያላቸው ናቸው። እንደዚሁም በስንም ይጠራሉና በተጨማሪም ደግሞ በዛ አካባቢ ላይ የኦነግ ሸኔ ብሎ የኦሮሚያ ክልል መንግስት ወይም የኢትዮጵያ መንግስት የሚጠራቸው የኦነግ ሸኔ ብሎ እነሱ ደግሞ ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት የታጠቁ ቡድኖች በዛ አካባቢ ላይ በሰዎች ላይ እጅግ በሚዘገንን ሁኔታ የሰብአዊ መብት ጥሰት አድርሰዋል። ስለዚህ መንግስት እዛ ቦታ የገባው ያንን ቁጥጥር ለማድረግ ነው። በተለይ ደግሞ የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ በውጭ ሀገር የሚገኙ ማንኛውም የፖለቲካ ኃይል ወደ ሀገር ውስጥ ገብቶ እንዲታገልና እንቅስቃሴ እንዲያደርግ ከፈቀደ በኋላ እዛ አካባቢ ያሉት የታጠቁ ቡድኖች ፍጹም ለዚህ ፈቃደኛ ባለመሆን ወደ ትጥቅ ትግል ሄደዋል። ወደ አካባቢውን ወደ ማሸበር ሄደዋል። ስለዚህ መንግስት በሰላማዊ ዜጎች ላይ እየወሰደ ያለው እርምጃ አይደለም። ኮማንድ ፖስቱም ቢሆን የተቋቋመው የአካባቢውን ማህበረሰብ ለመጠበቅ ነው። አምነስቲ ይሄንን በሪፖርቱ አላካተተም። በእነዚህ ኃይሎች ደግሞ ጉዳት የደረሰባቸውን ዜጎች የጸጥታ ኃይላትን ጭምር የሚገደሉትን አላካተተም እና በዚህ ምክንያት አንቀበለውም የሚል መከራከሪያ ነው የሚያነሱት። እና እንደው አምነስቲ ይሄንን እንዴት አላየውም? ምክንያቱም መንግስት ከመግባቱ በፊት በጣም ብዙ አቤቱታዎች፣ ቅሬታዎች ይቀርቡ ነበርና
እነዚህ የተባሉት ታጣቂ ኃይሎች እዛ እንደሚንቀሳቀሱ ሪፖርታችን ላይ አለ። ባክግራውንድ የሚለው ሪፖርቱ አካል እንዴት ነው የነበረው ነገር
የጀርባ ታሪክ
የሚለው ማለት ነው። ይህን ሁሉ በትክክል ይጠቅሳል። እዛ አካባቢ የታጠቀና የሚንቀሳቀስ ኃይል እንዳለ፣ ጸጥታ ችግር እንዳለ ጠቅሰን ነው እንትን ያደረግ ነው። ያንን ለመከላከል ደግሞ መንግስት ኮማንድ ፖስት እንዳቋቋመ፣ ያ ኮማንድ ፖስት ደግሞ የተለያዩ የጸጥታ ዘርፍ የጸጥታ አካላትን ያካተተ እንደሆነ እና እንደሚያስተባብር ገልጸን የተጠቀም ነው። ይሄ እንግዲህ ጀርባው ከበስተጀርባው ሴቲንጉን ያስቀመጥንበት ነው እና ይህንን ሪኮግናይዝ አድርገናል። እሱን ሳናስቀምጥ አይደለም እንትን ያለው። ኮማንድ ፖስት መቋቋሙን፣ ሰራዊት መግባቱን፣ እዛ አካባቢ መሰማራቱን በየትኛውም የሪፖርቱ አካል ላይ አልተቸንም ወይም እንደ ሰብአዊ መብት ጥሰት ማላየ ነው። በየትኛውም እንደዛ ካረግንም ልክ አይደለንም፣ ግን ስላላረግን እርግጠኛ ነኝ። እና የእኛ ኮንሰርን እሱም አይደለም። እኛን ያሳሰበና ሪፖርት ላይ ያሳሰበን እሱ አይደለም። ከገባ በኋላ የተፈጸመው ነገር ታጣቂዎቹ ላይ የተወሰዱ እርምጃዎች ካሉ ልክ ናቸው፣ ህግ ማስከበር ልክ ነው። እሱንም አልተቸንም። በዚህ ሂደት ውስጥ ግን በአካባቢው ያሉ ሰዎች ላይ የተገደሉ ሰዎች አሉ፣ ከእስር ቤት ወጥተው የተገደሉ ሰዎች አሉ፣ የጅምላ እስር ተፈጽሟል። በአካባቢው ብቻ ሳይሆን ከዛ አካባቢም ተወስደው ሌላ ቦታዎች ጦላይ እና ሰንቀሌ ተወስደው ረጅም ጊዜ ፍርድ ቤት ሳይቀርቡ ተያዙ አሉ። በዛ ደግሞ ምንም የሚያከራክር ነገር የለውም። ሪፖርቱ ላይ የያዝነው ሰርተፍኬት አለ። ከዚህ እስከዚህ ድረስ ስልጠና ወስደው የሰርተፍኬት ተሰጥቷቸዋል የሚለው ምስክር ሰርተፍኬት ራሱ አያይዘ ነው እና እሱም እንትን አለ። ግን ምንድነው የተወሰዱት እርምጃዎች በህግ መሰረት ልክ አይደሉም። ነዋሪዎቹም ሆኑ የሸኔ ታጣቂዎች ከሆኑ በህግ መሰረት ነው ዲል መደረግ ያለበት እንጂ ለምሳሌ ከእስር ቤት እያስወጡ መግደል አልነበረባቸውም። መንገድ ላይ ሞተር ስለነዱ የተገደሉ ሰዎች አሉ። ቃላ በሚመስል መንገድ በአንድ ቀን ወደ 13 ሰዎች የተገደሉበት ቦታ አለ። ይህንን ነው ክሪቲሳይዝ ያደረግነው እንጂ ለምንድነው የታጠቀውን ኃይል የነካው አላለም። የታጠቀው ኃይል የሚፈጽመው ነገር ደግሞ በየትኛው ሁኔታ በሀገሪቱ ህግ መሰረት ወንጀል ተብሎ የተቀመጠ ነገር የሚያደርግ ከሆነ የኃይል መንግስት ኃላፊነት አለበት። ስለዚህ እሱ የፈጸመው ነገር አልተካተተልንም ብዙ የሚያስኬድ አይመስለኝም። ምክንያቱም ያ የመንግስት ኃላፊነት ነው፣ በሀገሪቱ የወንጀል ህግ መሰረት የሚዳኝ ነው። ብዙ ጊዜ የተናገርኩት ነገር አለ በዚህ ጉዳይ ላይ የሰብአዊ መብት ህግ እና የወንጀል ህግ ግንኙነትም ልዩነትም አላቸው። በሰብአዊ መብት ህግ አገሪቷ ነች ሄዳ ያንን ግዴታ የወሰደችው ወይም ደግሞ የአገሪቱ መንግስት ነው የሚወሰደው። ስለዚህ ግዴታ የሚጣለው በመንግስት ላይ ነው እና የግዴታው አይነቶች ደግሞ ማክበር፣ ማስከበር እና ማሟላት ናቸው። በዚህ ሁኔታ ስናየው መንግስት ራሱ አላከበረም። እሳቸው እንደሚሉት ደግሞ የታጠቀው ወገን ግድያና ሌላም ድርጊት የሚፈጽም ከሆነ መንግስት ማስከበር አልቻለም ማለት ነው። ስለዚህ ይሄ ራሱ ወደ መንግስት ነው ሪፍሌክት የሚያደርገው ወይም ወደ መንግስት ነው የሚያንጸባርቀው እና እኛ የማስከበር ሁኔታ ውስጥ አልገባንም። ኦሮሚያ ውስጥ በነበረው ላይ ያየ ነው የማስከበር የማክበር ግዴታውን አልተወጣም ነው ያለው። ወደ ማስከበር ሳንገባ ነው እንትን ያለው። ወደዛ ብንገባ ኖሮ መንግስት ይህን ባለማድረጉ ይህን ወንጀል ተፈጽሟል ነው የምንለው። መጨረሻ ላይ ሪፍሌክት የሚያደርገው ወይ ደግሞ ጉዳዩ ተመልሶ የሚመጣው መንግስት አልቻለም፣ የሰብአዊ መብት ግዴታውን አልተወጣም ወደሚለው ነው የሚሄደው። ስለዚህ ይህንን ለይቶ ማየት ያስፈልጋል።
ከአቶ ፍስሐ ተክሌ ጋር የተደረገ ውይይት አልተቋጨም። ሙሉ በፌስቡክ ገጻችንና በዌብሳይታችን ላይ ታገኙታላችሁ። አድማጮች፣ ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የእሁድ ምሽት መሰናዶ ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክና በትዊተር አት ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራምና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ መሰናዶ እንለፍ። ትግራይ ዛሬ ባረና ግምገማ የግንቦት 20ን 29ኛ ዓመት ምክንያት በማድረግ የትግራይ ብሔራዊ ክልላዊ መንግስት ባወጣው መግለጫ ኢትዮጵያ አሁን ያለችበት ጊዜ እጅግ አሳሳቢ መሆኑንና በኢህአዴግ ዘመን ተጨብጠው ነበር ያላቸው ፖለቲካዊ፣ ምጣኔ ሀብታዊ፣ ማህበራዊና ዓለም አቀፍ ስኬቶች መቀልበሳቸውን አሊያም እያሽቆለቆሉ መሆናቸውን በመግለጽ በከበዱ ቃላትና አቀራረብ ተችቷል። ሀገሪቱ ገደል አፋፍ ላይ ትገኛለችም ብሏል። የአሁኑን ፌዴራል መንግስትም ከደርግ ጋር አመሳስሎታል። ይህ መግለጫና ፌዴራል መንግስቱም የሰጡት ምላሽ በምልአት ተዘግበዋል። ለመሆኑ በክልል ውስጥ የሚንቀሳቀሱ ፓርቲዎችና ህዝብስ ምን ይላሉ? ማነጋገር ጀምረናል። የትግራይ ህዝብ ያለበት የድህነት ክብደት ከማንኛውም ሌላው የኢትዮጵያ ህዝብ የባሰ ነው፣ የበረታ ጭቆናም አለበት ሲሉ የአረና ትግራይ ለዲሞክራሲና ለሉዓላዊነት አመራር አባላት አቶ ገብሩ አስራትና አቶ አንዱም ገብረስላሴ ተናግረዋል። ሁለቱም ከቪኦኤ ጋር ባደረጉት ቃለ ምልልስ የግንቦት 29ኛ ዓመት ምክንያት በማድረግ የትግራይ ክልላዊ መንግስት ያወጣው መግለጫ የተጋነነ ብለውታል። ባለፈው ሳምንት አንድ ጥያቄ አንስተን ትግራይ ውስጥ የተስተዋሉ ካሉት ሰልፎችና የተቃውሞ እንቅስቃሴዎች ጋር በተያያዘ ሁለቱንም አነጋግረናቸው በክፍል አንድ መሰናዶ አስተናግደን ነበር። ዛሬ ከአቶ ገብሩ አስራት ጋር የተደረገውን ውይይት ክፍል 2 ይዘንላችሁ ቀርበናል። ወደ ሰለሞን አባተና አቶ ገብሩ አስራት ውይይት ልውሰዳችሁ።
አመሰግናለሁኝ ለጊዜው አቶ ገብሩ አስራት። የደወልኩልዎት ከግንቦት 2029ኛ ዓመት ጋር ተያይዞ ኢትዮጵያ ውስጥ ያለውን የፖለቲካ አዝማሚያ በአሁኑ ጊዜ እንዲሁም በትግራይ ክልልም ውስጥ ያለውን ሁኔታ እንዲገመግሙልኝ ነበረ። ካሎት ሰፊ ልምድ ከመጀመሪያው ጀምሮ በአመራር ውስጥ በትግሉም ውስጥ የነበሩ ሰው በመሆኑ ምክንያት እና በቅድሚያ እስቲ ሰሞኑን የትግራይ ብሔራዊ ክልላዊ መንግስት ካወጣው መግለጫ እንነሳ። የኢትዮጵያን የአሁን ሁኔታ የገመገመበትን መግለጫ ከግንቦት 20 ጋር ተያይዞ ያወጣውን መቼም ሙሉውን መግለጫ አይተውታል ሰምተውታል የሚል እምነት አለኝ። አቶ ገብሩ እስቲ ከዚህ መግለጫ አኳያ እርሶ በራሶ አተያይ በራሶ ግምገማ ይግለጹልኝ። በምን ሁኔታ ላይ ነው አሁን የትግራይ አጠቃላይ ህይወት የሚገኘው?
መልካም። በእኔ አስተያየት እንግዲህ ኢትዮጵያ ውስጥ ባለፉት አራት ተኩል ዓመታት የተካሄዱ እንቅስቃሴዎችና የተወሰኑ ለውጦች እንዳሉ እንገነዘባለን። በአጠቃላይ በሀገሪቱ ውስጥ ማለት ነው። እና ኢህአደግ ተመርጫለሁ ባለ በ2007 ተመርጫለሁ አለ። እንዲያውም 100% ነው የተመረጡት ካለ በኋላ ከ2008 ዓመተ ምህረት ጀምሮ እስካሁን ድረስ በሀገራችን መረጋጋት የታጣበት የፖለቲካ ቀውስ የተከሰተበት አሁን ደግሞ ወደ ህገ መንግስታዊ አይነት ቀውስ የገባን ያለንበት ሁኔታ እገነዘባለሁ። ከዚያ አንጻር ውሃት እንደምናውቀው በኢትዮጵያ የፖለቲካ ሁኔታ ቁልፍ ቦታ የነበረው ድርጅት ነው። ከሁለት ዓመት በፊት ግን ይሄ የድርጅቱ የበላይነት በሌሎች ተነጥቆ አሁን ከሞላ ጎደል የህወሀት እንቅስቃሴ ትግራይ ውስጥ ነው ያለው። ከዛ በኋላ በተደጋጋሚ የምናዳምጣቸው የምንሰማቸው ተደጋጋሚ መግለጫዎች አሉ። በርካታ መግለጫዎች ከዛን ጊዜ ጀምሮ የሚነሱ መግለጫዎች መሰረታዊ ይዘታቸው አንድ፣ ህገ መንግስቱ እየተጣሰ ነው፣ ሁለት፣ የውጭ ወራሪዎች ሊወረን ነው የሚሉ በእነዚህ ዙሪያ ነጋም ጠባም የካቲትም ሲከበር ግንቦት 20ም ሲከበር ማዕከላዊ ኮሚቴም ስብሰባ አካሄደው ሲያጠቃልል የሚሰጡ ነገሮች መግለጫዎች እነዚህ ናቸው። አሁን ያለው መንግስት ህገ መንግስቱን እየጣሰ ነው፣ በተጨማሪ ሊወሩን ነው፣ በኃይል ሊያንበረክኩን እየተንቀሳቀሱ ነው፣ በተለይ ሻዕቢያና የአብይ መንግስት ማለት ነው። ስለዚህ የትግራይ ህዝብ በዚህ ተነስ ብለው የሚቀሰቅሱበት በትግራዩም ፍርሃት የተናኘበት ሁኔታ ነው ያለው ታየው። በተጨማሪ ይሄ እንግዲህ በእነሱ በኩል ያለ የተነገረ ነው። በዛ አካባቢ ህወሀት ውስጥ እኔ ምንም አይነት የለውጥ ፍንጭ አልመለከትም። እንግዲህ አሁንም እያሰበ ያለው ድሮ በነበረበት ሳጥን ውስጥ ሆኖ ነው እያሰበ ያለ። አሁንም ስለ አቤታዊ ዲሞክራሲ ወይ ለፍረስ ባለ ለዘብ ባለም ስለ ይሄ ልማታዊ መንግስት እየተናገረ ይገኛል። አሁንም ስለ ጠላቶች ነው እየተናገረ ያለ። ስለ ጠላቶች አሉብን፣ የውስጥም የውጭም ጠላቶች አለብን እያለ ነው እየተናገረ ያለው። በተለይ እዛ የምንንቀሳቀሰው እንደ አረና ያለ ድርጅት በባንዳነት ነው የፈረጀው። በባንዳነት ፈርጀው ልክ ባንዳ ብሎ ከፈረጀው በኋላም በባንዳ ላይ እንደምታደርገው ጥቃት ሁሉ በእኛ አባላት፣ በእኛ አመራሮች፣ በእኛ አጠቃላይ ደጋፊ ላይ ከፍተኛ ጥቃት እየተፈጸመ ይገኛል። ድሮም ነበር፣ አሁንም ያልተለወጠው ነገር ይሄ ነው እና ቢያንስ ኢህአደግ በአጠቃላይ ጥፋት አጥፍቻለሁ፣ እንግዲህ ደግሞ ለወጣለሁ፣ የተወሰነ ሪፎርም ወይ የፖለቲካ ለውጦችን አደርጋለሁ ቢልም ህወሀት ውስጥ ይሄ ነገር ፈጽሞ የሌለበት ሁኔታና በድሮው የአስተሳሰብ ማዕቀፍ እየሄደ ያለበት ሁኔታና ህገ መንግስቱን ድሮም አላከበረውም፣ አሁንም ጭራሽ እያከበረ አይደለም። በቅርቡ ደግሞ ትልቁ ነገር፣ አሳዛኙ ነገር ህዝቡን ለጦርነት መቀስቀስ ነው። ህዝቡን ለጦርነት እንዲነሳሳ እና ለዚህም አሁን ለዘብ ባለ ቋንቋ ባንዳ ይለው የነበረውን ወደ ተላላኪ አውርዶ ለዘብ ባለ ቋንቋ በተቃዋሚዎች ላይም ጥቃት ለመፈጸም እየተንቀሳቀሰ ያለበት ሁኔታ ነው። መግለጫው ይሄን ነው እኔ የታዘብኩት። ከዚህ ሌላ ትግራይ ውስጥ እንግዲህ የማይታበሉ ሀቆች አሉ። የማይታበሉ ሀቆችን መቀበል ጥሩ ይመስለኛል። አንዱ በኤርትራ በኩል የሻዕቢያው መሪ ኢሳያስ አፈወርቂ በሀገራችን ጣልቃ በመግባት የሰጠው መግለጫ ለህወሓት ህይወት ትንፋስ የመዝራት ያህል እቆጥረዋለሁ። ያደርገዋል ወይ አያደርገውም? አቅም አለው ወይ? የዲፕሎማሲ ድጋፍ አለው ወይ? ኃይልስ አለው ወይ? ኢኮኖሚ አቅሙ ሁሉ አለው ወይ? ሌላ ነገር ሆኖ ግን በሰው ሀገር ገብቼ ህወሓትን እደመስሳለሁ ማለቱ ይሄ ተገቢም አይደለም። ይሄ አንድ ጉዳይ አለው። በሌላ በኩል ደግሞ የህወሓትን ህይወት የዘራው በዚህ በተለይ እነ ዶክተር አብይን በኩል ያለው ነገር ነው። የትግራይ እናቶች መልሳችሁ እንዳታለቅሱ፣ ወጣቶች እንዳታልቁ የሚለው ንግግር ራሱ አላስፈላጊና ጭራሽ ከአንድ መሪ የማይጠበቅ ጉዳይም አለ። እነዚሁን እንደ ስጋቶች አይቷል። ግን ደግሞ በተጨባጭ የጦርነት ሁኔታ ያለበት ሁኔታ በእኔ በኩል የለም። ግን ህወሓት በምድር ላይ የሚያቆመው ኃይል የለም ብሎ የሚያሳያቸው ነገሮች ሁሉ የጦርነት ናቸው። ፊልሞች ውስጥ ቅስቀሳዎች ሁሉ የጦርነት እየሆኑ ነው። በእኔ እይታ ይሄ አደገኛ አካሄድ ነው። በህወሓትም በኩል የማዕከላዊ መንግስትም ስለ ጦርነት ማንሳቱ ተገቢ አይደለም እና ጦርነት ለማንም አይፈይድም እና ጦርነት የሚፈልግ ጦርነትን ቀስቅሶ በስልጣን ላይ ለመኖር የሚፈልግና የጦርነትን ችግር የጦርነትን መዘዝ ካልሆነ በስተቀር አሁን የኢትዮጵያ ህዝብ ጭራሽ ጦርነት ውጊያ አያስፈልገውም የሚል አስተያየት አለኝ። ግን እየተሄደ ያለ በሚዲያዎችም በኩል በሁሉም ሚዲያዎች ማለት ነው፣ በትግራይ ሚዲያዎችም ያለው ህወሓት ነው የሚቆጣጠራቸው ሚዲያዎችም ቢሆኑ የማዕከላዊ መንግስት ሚዲያዎችም ቢሆኑ ይሄን ነገር በጣም እያጋጋሉት እያማመቁትና በማዘብ ፈንታ ይሄ ወደ ህዝቡም ሄደው ድንጋጤ የሚፈጥርበት ችግር የሚፈጥርበት ስጋት የሚፈጥርበት ሁኔታ ነው ያለውና እኔ በአጠቃላይ ሁኔታው ሳየው ይሄ ለውጥ የተባለው ነገር ወደ ከፋ ወደ ባሰ ችግር እየወሰደ እንዳለ ከፖለቲካ አንጻር ነው እንግዲህ ያሉት። እንግዲህ ግጭቶች ይኖራሉ ወይ እንዴት ነው የሚስተናገዱት ምንድን ነው የሚደረገው ሌላ ነገር ሆኖ ሁኔታው ግን ለተቃዋሚዎች አይመችም። ለዲሞክራሲ የሚመች ለምርጫም የሚመች አይደለም። በተለይ እዚህ መጨመር የሚፈልገው አሁን ያለው ትልቁ ውዝግብ ይሄ ምርጫ እናካሄድ የሚለው ነው።
ወደዛ መጣለሁ አቶ ገብሩ።
እንግዲህ እስካሁን ያለው እንግዲህ አሁን ይሄ ያለው እስካሁን ያለው
እሺ፣ ስለ ጦርነት ጉዳይ አንስተው ነበርና ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ሲናገሩ በአንድ ወቅት በሰላም እንፎካከር ማለት እያለ ችግርም ካለ ይህን ችግር አብረን እንፍታ ማለት እያለ መተላለቅን ምን አመጣው፣ ስለ ጦርነት መናገርን ምን አመጣው ብለው በእሳቸውም በኩል እንዲሁ የጦርነትን ሐሳብ የሚቃወም መልእክት ሲያስተላልፉ ሰምተናል። ለመሆኑ የእሳቸውን የትግራይ እናቶች ልሳችሁ እንዳታለቅሱ የሚል አባባል እንዴት ቢረዱት ነው? የትግራይ እናቶች ወይም የትግራይ ሕዝብ እንዴት ቢረዱት ነው? እርሶስ ራስዎ እንዴት ተረድተውት ነው ይህን አስተያየት የሰጡት? አሁን
እኔ እንግዲህ ይሄ የተረዳሁት ምንድን ነው፣ ነገሩ የተነሳው ከዚህ ህወሓት ህገ መንግስቱን በመጻረር ምርጫ አካሄዳለሁ እኔ መብት አለኝ ምርጫ ትግራይ ውስጥ አካሄዳለሁ ካለ በኋላ የተሰጠ መግለጫ ነው። እና ይሄ ምርጫ መካሄድ አትችሉም የሚለው ነገር አለ። ህገ መንግስት እየጣሳችሁ ነው እና ህገ መንግስት የማስከበር ኃላፊነት አለኝ፣ ይሄም የማድረግ የማስፈጸም ብቃት አለኝ ያል ምን ነገር እኛ ከነ ሙሉ ኃይላችን ነው ያለ ነው እና ይሄን ማድረግ አትችሉም ከሚለው ጋር ተያይዞ በመምጣቱ ነው እንጂ በሌላ ቢሆን ከነ ሙሉ ይዘቱ ነው እየተናገሩት ያለሁት። ያን የተናገሩት ከዚህ ከህወሓት ብቻዬን ምርጫ ላካሄድ እችላለሁ ከማለቱ ጋር ተያይዞ የተነሳ ጉዳይ፣ በተጨማሪም ያው ሙሉ ኃይል አቅምም አለን ማለት ስለተነሳ ነው እንጂ እንዲሁ መናገር ተራ ንግግር ይሆን ነበርና ወዮላችሁ ይሄን ካደረጋችሁ ከእናንተም ተርፎ እናቶችንም ወጣቶችንም ሊያለቅሱበት የሚችሉ እንደገና ወደ መከራ የሚደርሱበት ሁኔታ ሊገቡ ይችላሉ ያለው መልእክት ግልጽ ነው ከመልእክቱ የሚመስለኝ እና የሚያሻማ ነገር የለውም። እናቶች የሚያለቅሱት ወጣቶች እንደገና ቆጠር ነሳለን ሲኖር ነው እንግዲህ እናቶች ማልቀስና የወጣቶች መሞት የሚከተለው።
አቶ ገብሩ ለመሆኑ በዚህ መግለጫ ውስጥ እንደተጠቀሰው የትግራይ ሕዝብ ባለፉት 29 ዓመታት ተጠቃሚ የሆነባቸው ስራዎች ተሰርተዋል? እርስዎም ራስዎ በአመራር ላይ ከነበሩበት ጊዜ አንስቶ ያለውን ጨምሮ ማለት ነው፣ እስካሁን ድረስ ባለው ሁኔታ። ከዚህ በፊት አንድ የእርስዎን ፓርቲ አባል ሳነጋግር በኢትዮጵያ ውስጥ በድህነት የትግራይን ሕዝብ ያህል የደህየ የለም ብለው ገልጸውልኝ ነበረ። እርስዎ ምን ያስባሉ?
አዎ እሱ ነው። ምን መሰለህ እንግዲህ ይሄ ልማት የሚሉት ነገር ማየቱ ጠቃሚ ይመስለኛል። ልማት ምንድን ነው በሚለው ላይ የግንዛቤ ችግር ያለ ይመስለኛል። ልማትና እድገት የተለያዩ ጉዳዮች ናቸው። እድገት በአገሪቱ የአጠቃላይ ምርትና አገልግሎት መጨመር ነው። ልማት ደግሞ ይሄ የምርትና የአገልግሎት መጨመር ወደ እያንዳንዱ የህብረተሰብ ክፍል የማደረሱ ጉዳይም ያጠቃልላል። እና አሌ የማይባል በኢትዮጵያ ውስጥ በእርዳታም ይምጣ በብድርም ይምጣ ከህዝብም የተሰበሰበ ገንዘብ ይሁን ባለፉት ዓመታት እድገት ነበር። ይሄ የማይካድ ነው። ይሄ እድገት ግን ጥቂቶች የዘረፉት፣ ጥቂቶች የበለጸጉበት፣ ጥቂቶች ይበልጥ የተጠቀሙበት ነው እንጂ ወደ ህዝቡ ወርዶ የህዝቡን መሰረታዊ ችግር የፈታ አይደለም። ይሄም በሁሉም አካባቢዎች ያለ ነው እና የድህነት መጠን መለኪያ አለ። እንግዲህ የገቢ አለ። የገቢ በገቢ አንጻር ሲታይ የትግራይ የድህነት መጠን ከሌሎቹ ላቅ ብሎ ይገኛል። በሁለት ቁጥር ነው፣ 29 ምናምን ከመቶ ነው ከድህነት ወለል በታች ያለው። እና እንግዲህ የተወሰኑ ባለስልጣኖች ወይም እዚህ ባለሀብት እዛም ገንዘብ የያዘ ሊኖር ይችላል። የህዝቡ ሁኔታ ግን ከሌላው አካባቢ ሁሉ የከፋ እንደሆነ ይሄ እኛ አይደለም ይሄ ጉዳይ የማዕከላዊ ስታስቲክስ ያጠናው የተለያዩ የዓለም አቀፍ ተቋማትም ያረጋገጡ ስለሆነ ይሄ ነው እውነታው። ይሄ ነው እንግዲህ ችግሩ ምን ይመስላል? ይሄ ነው እንዲያውም መነገር ያለበት ጉዳይ የሚመስለኝ። የትግራይ ህዝብ በልማትም ከሌላው የተሻለ ነገር የለውም። ህዝብ እንደ ህዝብ ነው እንግዲህ እየተናገርኩ ያለሁት። በአፈናውም የባሰ አፈና የሚያስተናግድ ህዝብ ነው። በጣም የታፈነ የአንድ ለአምስት የሚሉት ጭራሽ መብት የሚባል የሌለው በቅሩ እንኳ እያየ ነው። መንገድ ላይ ሰላማዊ ወጣቶች የሚገደሉበትም ተገድለውም ምንም ጥያቄ የማይነሳበት ሁኔታ ያለ ህዝብ ነው እንጂ ከሌላው የበለጠ የተጠቀመበት ሁኔታ አላይም። ባለስልጣኖች ተጠቅመው ሊሆኑ ይችላሉ። እነዚህ መሀል የነበሩ ከእነሱ ጋር ትስስር ያላቸው ሽርክና ያላቸውም ተጠቅመው ሊሆኑ ይችላሉ። የዚህ ምን ያህል ነው ጥናቱ? ከሌሎች ውስጥ በምን ያህል ይበልጣል? ጥናቱ የለኝም። ህዝቡ ግን እንደ ህዝብ አሁንም በችግርና ከሌላው አካባቢ ጋር ሲነጻጸርም በድህነት መስፈርቱ ዝቅ ብሎ የሚገኝ ነው።
እስቲ ወደ ራስዎ ልመለስና ቀደም ሲል ካነሳው ጥያቄ እርስዎ የክልሉ መሪ ነበሩ፣ የፓርቲውም መሪ ነበሩ፣ ህወሓትን ማለቴ ነው። ከአንጋፋ የፓርቲው ታጋዮች አንዱ ነዎትና እርስዎ ራስዎን መለስ ብለው ገምግመው ያውቃሉ? አቶ ገብሩ የተጸጸቱባቸው አጋጣሚዎች ነበሩ? እንዲህ ማድረግ ነበረብን የሚል ከመጀመሪያው ጀምሮ?
አዎ፣ እንግዲህ ግልጽ ለማድረግ ይሄ እንግዲህ ሉዓላዊነትና ዲሞክራሲ በኢትዮጵያ በሚለው መጽሐፌ ላይ በግልጽ አስቀምጨዋለሁ። ከጅምሩ ለምንድን ነው ኢትዮጵያ ውስጥ ዲሞክራሲ ያልሰፈነው? ለምንድን ነው ነጻነት ያልሰፈነው? ለምንድን ነው ህዝቡ ዘንድ የሚደርስ ልማት ያልተካሄደው የሚለው አንስቼ ተናግሬያለሁ። ይሄ የግለሰቦች ጉዳይም አይደለም። አሁን ደግሞ በአረና ፓርቲ ውስጥ አለን። የአረና ፕሮግራም የሚመለከት ሰው ካለ ያገኘ ሰው ካለ ሁለት ነገሮች እዛ ድሮ የሄድኩበትን የሚያርሙ የሚያስተካክሉ ሁለት ጉዳዮች አስቀምጫለሁ። አንዱ ይሄ አቤታዊ ዲሞክራሲ የሚባለው ርዕዮተ ዓለም መከተል የአፈና ርዕዮተ ዓለም ነው። ይሄ ርዕዮተ ዓለም እንዲያውም ወደ ሶሻሊዝም ለማሸጋገር የሚያስችል አቅጣጫ እንጂ ካፒታሊዝምን ለመገንባት ነጻ ገበያን ለመገንባት የማያስችል ስለሆነ ይሄን አቅጣጫ ተከትሎ መሄድ ዞሮ ዞሮ ባለሀብቱን የሚያደቅ ነጻነትን የሚጋፋ የአንድ ፓርቲ አምባገነንነት የአንድ ፓርቲ መሪነት ብቻ በዚህ የሚያምን መሪ ድርጅት ይለዋል፣ ቫንጋርድ ይለዋል፣ ዲክታተርሺፕ ይለዋል። እና በዚህ የሚያምን ስለሆነ ይህ አካሄዳችን ለኢትዮጵያ እንደማይበጅ እኔም የዚሁ ተሳታፊ መሆን ስህተት መሆኑ ነው አንዱ ትልቁ ነገር በአስተሳሰብ ደረጃ ያስቀመጥኩት። ሁለተኛው ደግሞ ይሄ መገንጠል የሚሉት ነገር አሁን በህወሓትም ከህወሓት ጋር አብረን እንሰራለን የሚሉት ድርጅቶችም የሚያቀነቅኑት ይሄ መገንጠል የሚለው በህገ መንግስቱም የሰፈረው መጀመሪያ የእኛ የህወሓት የታህት ፕሮግራም ድሮ፣ አሁን ደግሞ በህገ መንግስቱ የሰፈረውም የመገንጠል መብት ብሎ የለም። እኛ መኖር ያለብን በኢትዮጵያ ማዕቀፍ ስር ነው እንጂ ይሄ መገንጠል ብሎ ነገር መኖር የለበትም የሚለው ሁለተኛው ስህተት ብዬ ያስቀምጥኳቸው እነዚህ ናቸው። እና በዚህ አጋጣሚ ማለት የምፈልገው አሁን ይሄ ነገር በትግራይ ልሂቃን አሁን ብቅብቅ እያሉ ያሉ ፖለቲካ ፓርቲዎች ህወሓትን ጭምር ደጋግሞ የሚያነሳው ይሄ አሁን ያነሳው ያለ የመገንጠል ጉዳይ ከታሪክም ከኢኮኖሚም ከትስስሩም ከማህበራዊ ትስስሩም ከባህላዊ ትስስሩም ከሁሉ አንጻር ሳይው ጭራሽ የማይሆንና የማይታሰብ ቢደረግም ለትግራይ ህዝብ የሚጎዳ የትግራይ ህዝብ ብሔራዊ መብት የትግራይ ህዝብ ጥቅም የሚጠበቀው በኢትዮጵያ ማዕቀፍ ስር ነው የሚል እምነት አለኝና እነዚህ ሁለቱ ነገሮች ናቸው እንግዲህ ከራሴን ስገመግም እንደ ፖለቲካ የማየው እና አሁንም ያለው አካሄድ ቅድም ያነሳው በድሮ ቦክስ ነው አሁንም ያሰው ያለው ያልኩህ ይሄ ነጻነትን የሚቀበል ብዙ ፓርቲዎች ሐሳቦች እንዲወዳደሩ ድርጅቶች እንዲወዳደሩ ሲቪል ማህበረሰብ እንዲደራጅ የማይፈቀድ አካሄድ ነው ያለው አሁንም ትግራይ ውስጥ ይሄ ነው ደሞ ዋናው ችግር ገለለ ገለለ ግለሰብ ሳይሆን ፓርቲው እየተከተለ ያለው አቅጣጫ ይሄ አፋኝ አቅጣጫ ነው በዚህ ላይ ለውጥ ማድረግ ነበረበት አሁንም ይሄን ይዞ ነው ለነጻነት ለህገ መንግስት መከበር ለምርጫም እየተናገረ ያለውና ይሄ ስህተት ነው ነምለው
አቶ ገብሩ ህወሓት ህዝቡን ለጦርነት እያዘጋጀ ነው ህገ መንግስቱንም አላከበረም በፊትም አያከብርም ነበር ብለውኛል አሁን ባለው ሁኔታ አሁን ከገለጹልኝ ሁኔታዎች አንፃር በትግራይ ህዝብ መካከል የጦርነት መንፈስ ወይም ስሜት ከሌሎች ጋር የመዋጋት ፍላጎት ወይም ዝግጁነት አለ እንዴ አሁን
ጥራሽ እንግዲህ ይሄ ከመነሻው ማየት ጥሩ ይመስለኛል መልካም ይመስለኛል የትግራይ ህዝብ ፍጹም ሰላማዊ ነው አሁንም ሰላም ይፈልጋል ከሰላም ነው የሚጠቀመው በጦርነት የሚጠቀምበት ሁኔታ የለም ጦርነት ቢካሄድም እነዚህ ጦርነት የሚያድርግ ብለው የሚከሰክሱ አይደለም በጦርነቱ የሚማገዱት የሚቃጠሉት እነሱ ውጭም ሊኖሩ ይችላሉ ልጆቻቸው ቤተሰቦቻቸው አብዛኛዎቹ ውጭ ናቸው ያሉ ስለዚህ የዚህ እሳት ገፈት ቀማሽ የሚሆነው ህዝቡ ስለሆነ ህዝቡ ጭራሽ ጦርነትን አይፈልግም ደግሞ ያውቀዋል ጦርነት ምን ያህል አስከፊ እንደሆነ የትግራይ ህዝብ ለ17 ዓመታት ያደረገው ጦርነት ዓለም ከሻቢያ ጋር በተደረገው ጦርነት የከፈለው መስዋዕት በቂ ነው እንላለን ይሄ ነው የህዝቡ ፍላጎት ይሄ ነው ግን ደግሞ ህዝቡ አሁን የመወሰን አቅም የለውም የመወሰን መብት የለውም እሱ ነው መታወቅ ያለበት እንዲያውም እዚህ ላይ መታየት ያለበት ባለፈው ጊዜ በትግራይ ያለው ሁኔታ ቅድም ያልኩህ ከፖለቲካው ማስተሳሰብ ተነስቶ ፓርቲ መንግስትና ህብረተሰብ አንድ አድርጎ ተቆጣጥሮ የሚሄድ አስተሳሰብ ነው ያለው ህዝቡ በነጻነት ተደራጅቶ በፓርቲ ላይ ጫና ሊያሳድር የሚችልበት ህዝቡ በነጻነት ተደራጅቶ በመንግስት ላይ ጫና ሊያደርግ የሚችልበት ፍጹም ሁኔታ የለም ይሄ ነው አደጋው እንጂ ህዝቡ በነጻነት የመወሰን ህዝቡ በነጻነት የመደራጀት ሐሳቡን የመግለጽ ሐሳብ ቢኖረው ወደ ጦርነት ፍጹም የሚገባበት ሁኔታ የለም እና ስጋቱ የኔ ስጋትም የምለው አሁን ባለፈው ጊዜ የህዝብ ስብሰባ ተደርቶ ነበር ኮንፈረንስ ህዝባዊ ኮንፈረንስ ተባለና ተሰበሰቡ ያ ህዝባዊ ኮንፈረንስ የወሰነው ውሳኔ የፓርቲው ውሳኔ ነው የክልሉ ምክር ቤት እንዲነሳ 100% በፓርቲው ቁጥጥር ስር ነው እነሱ የፓርቲው አባላት ናቸው 100% የህዝብ ኮንፈረንስ የተባለውም የፓርቲ አባላት ናቸው ስለዚህ ፓርቲው ራሱ ህዝብ ነው ራሱ መንግስት ነው እንደዚህ ሆኖ በሚሄድበት ሁኔታ በመንግስት የሚወሰን በፓርቲ የሚወሰን በህዝብም ኮንፈረንስ ይወሰን ቢባል ህዝቡ ይሄን ተቃውሞ የሚገጽበት ሁኔታ አለ ለዚህ ነው እኮ እኛም በዚህ ህዝብ መሃል ሆነን የምንሰራበት ሁኔታ አለ እንደ አሁን ባለው ሁኔታ ሁሉም የህወሓትን የበላይነት ካልተቀበለ የህወሓትን አቅጣጫ ካልተቀበለ ድረስ ምንም ትርጉም የለውምና ህዝቡ ሰላማዊ ነው ሰላም ነው የሚፈልገው ግን ህዝቡ ሰላም ይፈልጋል ማለት ፓርቲው የሆነ ነገር ሊከሰክስ ይችላል የፓርቲ አመራሮች የሆነ ነገር ሊከሰክስ ይችላሉ በዚህ ረገድ እኔ ጥፋቱ ይሄን ቢሆን ማለት ነው ቅድምም አንስቻለሁ የሱ ብቻ አይሆንም ሌላ ወገንም ወደ ጦርነት እኮ የሚገባ ተዋጊ ሲኖር ነው ጦርነት የሚገባ እና በመንግስት በኩልም ጦርነት አይደለም መስበክ ያለበት ወደ ጦርነት አይደለም መታየት ያለበት ነገሩን በህጋዊ መንገድ ይሞክራል በድርድር ይሞክራል ሌላው በሌላ በኩል ያለው ደግሞ በሻቢያ በኩል ያለው ይሄ ጣልቃ መግባት አባዜም ይሄን ጉዳይ ካለ ግን ከተፈጠረ በተጨባጭ ላይ ከተፈጠረ ግን ህዝቡም ሊዋጋ ይችላል ይሄ ከተፈጠረ ማለት ነው አለበለዚያ ግን ፍላጎቱ ይሄ በስልጣን የመቆየት የለቀቀውን ስልጣን መልሶ የማጠናከር ከዚህ የተነሳ ስጋቶች የሚፈጥሩት የህዝቡ የሚጋራው አይመስለኝም ግን ደግሞ አሁን ህዝብ ስንል በትግራይ ሁኔታ በነጻነት የሚወስንበት ምህዳር የለም በነጻነት የሚደራጅበት ምህዳር የለም በዚህም መሰረት በመንግስትም በፓርቲም ተጽዕኖ ማሳደር የሚችልበት ሁኔታ በሌለበት ሁኔታ የማን ውሳኔ ነው ቢባል አሁን ቅድም ይሄ እነዚህ የተለያየ ድርጅቶች የመገንጠል ነገር የሚያነሱ የሉዓላዊ ትግራይ መመስረት የሚያነሱ ሁሉ በነጻነት ተደራጅተው ህዝብ ይወስን መልካም ነበር። ግን ይሄ በደለበት ሁኔታ ውሃትንም ጭምር ያሳሳቱ ውሃትም ላይ ጫና እየፈጠሩ ህገ መንግስቱን አይደለም ለትግራይ ህዝብ የማይጠቅመውን ነገር ውሳኔ ላይ እንዲደርስ የሚያደርጉት ግፊት ሁሉ አደገኛ አካሄድ ነው የምለው።
አቶ ገብሩ፣ እነዚህ ባንዳ ተላላኪ እና የመሳሰሉ ተቀጥላ ስያሜዎች በኢትዮጵያ ፖለቲካ ውስጥ ከረጅም ጊዜ ጀምሮ የነበሩ ናቸው። ባለፉት 40 አመታት እና ከዛም በላይ ስንሰማቸው የቆዩ ናቸው እና በተለያዩ አጋጣሚዎችም የተለየ ሐሳብ ያላቸውን ሰዎች ተስፋ ለማስቆረጥ ወይም ለማስደንገጥ የሚባሉ ይመስላሉ። በእናንተ ማባላት ላይ አሁን እርሱ እንደገለጹልኝ በማህበራዊ መገናኛዎች እና በተለያዩ መድረኮች እንዲህ ሲባል ይሰማል ይታያል። ባንዳ በመሰረቱ ከመነሻው ለውጪ ኃይል ያደረ የሚጠራበት ስያሜ ነው ከመነሻው እንደምናየው። ነገር ግን አሁን በእነዚህ ስሞች መጥራት በራሱ አንድ ነገር ሆኖ አልፎ በእነዚህ ስሞች መጠራት ያደረሰባችሁ የአካል ጉዳት አለ? በተጨባጭ የሚቆጠር የመዘገባችኋቸው?
መጀመሪያ በዚህ በባንዳ የሚለው ነገር ያነሳው ልጀምር። ይሄ አንድ ድርጅት በሐሳብ ማሸነፍ በድርድር ማሸነፍ ሲያቅተው ተቀናቃኞችን ፍርጆ የመምታትና ፍርጆ ስም ለጥፎ የማጥቃት አካሄድ ነው የሚፈልገው። ይሄ ህወሓት እስካሁን ድረስ እኛን ሌላውም ቢሆን ስም ሳይሰልፍ አይሄድም። ጠላት ሁል ጊዜ ይፈጥራል። ሁል ጊዜ ጠላት ነው የሚፈጥረው። ወይ ትምክተኛ ነው፣ ወይ ጠባብ ነው፣ ወይ ባንዳ ነው፣ ወይ ተላላኪ ነው፣ ወይ ጥገኛ ነው። በጣም ብዙ ቅጽሎች አሉ። እነዚህን ለጥፎ ነው የሄደው። ኢህአዴግም እንደዛ ነው። አሁን የሚያሳዝነኝ ዶክተር አብይም ባለፈው ጊዜ ፓርቲዎችን በደፈና ባንዳዎች አሉ በሚል መሄዳቸው በጣም ነው የሚያሳዝነው። ምን ማለት ነው? ባንዳ ማለት እንዳልከው የሀገር ክህደት የሚፈጽም ከውጭ ጠላት ጋር ሆኖ አገርን የሚያደማ የሚያጠፋ የሀገርን ምስጢር ሌላ የሚሰጥ ነው። ይሄ ካለ እንደ ፓርቲ መቆም የለበትም፣ መታገድ አለበት። ባንዳ ፓርቲ ካለ መታገድ ነው ያለበት። እንደዛ ያለ ፓርቲም ካለ መከሰስም አለበት፣ ፍርድ ቤትም መቅረብ አለበት። ይሄ በደንብ ለማሸማቀቅ ብልጽግናም ቢሆን በዶክተር አብይ በኩል የተነገረ ስለሆነ ህወሓትም ይሄ የሚጠቀሙት ስልት ተቃዋሚም ለማሸማቀቅ ተቃዋሚም ለመምታት ነው። እና ካነሳው ጥያቄ ጋር ልግለጽልህ፣ አረና ከተመሰረተ ከ12 ዓመት ጀምሮ ሞትም ደርሶበታል። ገና ጊዜው ሲደርስ ይሄም እንጠይቃለን። ተገድለዋል፣ አባላቱ አመራሮቹ ተገድለዋል፣ ታስረዋል፣ ተገርፈዋል። አሁንም በእስር ላይ ያሉ አባላት አሉ። ከዛ የበለጠ ግን በማህበረሰብ ውስጥ እንዳይኖሩ እየተደረጉ ያሉ ግፎች በአመራሮቻችን በጣም የሚያሳዝን ነው። እነ ሊቀመንበሩ አብርሃ፣ የህዝብ ግንኙነቱ አንዶም ተክለዚህ የድርጅት ኃላፊው የቤት ክራይ እንኳ እንዳይከራዩ አከራዮቹን እየሄዱ እንዳታከራያቸው ብሎ የሚያባርሩበት ሁኔታ ነው። ይሄ የከፋ የሰብአዊ መብት ጥሰት ነው። ህገ መንግስት አከብራለሁ የሚል ድርጅት ይሄ ከፍተኛ የህገ መንግስት ጥሰት ነው። መሰረታዊ የሆነ የሰብአዊ መብት ጥሰት ነው። ከዛም በላይ በካድሬዎቻቸው በአባሎቻቸው አባሎቻችን ይታሰራሉ፣ በየጊዜው ይታሰራሉ፣ ይሰደባሉ። ከዛም በላይ ሰብአዊ ክብራቸው እንዲዋረድ ታየዋለሁ እኮ በዚህ በማህበራዊ ሚዲያ ሆን ብለው እነ አብርሃን እና አንዶምን ባንዳ በማለት ተላላኪ በማለት ከዶክተር አብይ ገንዘብ ተቀብለዋል በልተዋል በማለት ስማቸውን ለማጥፋትና ቆመው እንዳይሄዱ የማድረግ እንቅስቃሴ እያካሄዱ ነው። ከህብረተሰቡ እንዲነጠሉ መጥፎዎች ናቸው ተብለው ወዳል የትግራይን ጥቅም የሚጻረር ስራ ይሰራሉ ተብለው እየተፈረጁ በጣም በስነ ልቦና ጫና እየተፈጠረባቸዋል። በሁሉም አባሎቻችን ነው በዚህ ጉዳይ ላይ ባንዳ የሚለው ነገር እስከ ቀበሌ ወርዶ አረና ማለት ባንዳ ነው ብለው ነው ያስታወቁት። ባንዳ ማን መሆኑን እናውቃለን፣ ግን ይሄ አካሄድ ህገ መንግስቱን የሚጻረር ባንዳ ከሆነ ደግሞ መከሰስ ያለበት መታሰር ያለበት እንጂ የህግ እውቅና ያለው ፓርቲ ባንዳ ብሎ መፈረጅ ራሱ ወንጀል እንደሆነ አይገባቸውም። አሁን እነሱም እንዲሁ በብልጽግና ባንዳ ተብለዋል ምን ይላሉ፣ ይከሳሉ፣ እንደዚህ ሚዲያ እንደዚህ አለን ይላሉ። ግን መጀመሪያ ራሱ ይሄ የሰብአዊ መብት ክብር የሰዎች መብት ክብር ማወቅ ያለበት ይመስለኝ እና ይሄ ስልት ነው። በዳዩ እያለ ደግሞ እኔ የሚገርመኝ እዛ ያሉ ልሂቃን አዲሶቹ ፓርቲዎች ነኝ የሚሉ ይሁኑ ልሂቃኑም ይሁኑ ይሄ የሚፈጽመውን ትተው ተበዳይን ነው የሚከሱ፣ ተበዳይን ነው የሚሰጡ፣ ተበዳይን ነው ማሸማቀቅ የሚፈልጉ። በዳዩ ዋናው እንግዲህ አብርሃ የፖለቲካ ስልጣን የለውም፣ አንዱም የፖለቲካ ስልጣን የለውም፣ እስር ቤት የለውም፣ ፖሊስ አያዝዝም፣ ፖሊስም አያወጣም፣ ተቃዋሚ ነው። የእነዚህ ጥፋት እንኳ ቢኖራቸው ምንም ብዙም ፋይዳ አይኖረውም። በዚህ በገዢው ፓርቲ የሚያደርጋቸውን ጥፋት ላይ ግን ምንም አይናገሩም። ምንም የሚሉት ነገር የለም። ሰው እኮ እየተገደለ በጠራራ ፀሐይ በፖሊስ እየተገደለ መቀሌ ላይ በፖሊስ እየተገደለ አዴት ላይ ምንም አይሉም። ጫናቸው በዚህ በሚቃወመውና የትግራይ ህዝብ ጥቅም ለማስጠበቅ በሚንቀሳቀሰው ፓርቲ ላይ ነው እየዘመቱ ያሉ። ይሄ ግለሰቦችም አሉ፣ በዚህ መንገድ የሚንቀሳቀሱ ፓርቲዎችም አሉ። በአጠቃላይ የማየው እኔ ትግራይ ለሁላችንም እኩል ነች። የትግራይ ጥቅም ሲነካ ሁላችንም እዛ አለን። የኢትዮጵያ ጥቅም ሲነካ ሁላችንም እዛ ነው ያለ ነው። አንዱ ይበልጥ የትግራይ ተወካይ ሌላው ደግሞ የማይወክል ተብሎ ነገር ያለበትም መነሳትም ያለበት አይመስለኝም። እንግዲህ የፖለቲካ አቅጣጫ ሊለያይ ይችላል። እኛ የምንለው የትግራይ ህዝብ ጥቅም፣ ሰላም፣ ደህንነት፣ ልማት የሚጠበቀው በኢትዮጵያ ማዕቀፍ ነው የምንለው። እነሱ ደግሞ እስከ መገንጠል የሚያንቀነቅን ባይጥማቸውም በመገንጠል የሚሄዱ ኃይሎችና እነዚህም ተፈጥረዋል። ይሄ የአስተሳሰብ ልዩነት ነው። የአስተሳሰብ ልዩነት መቀበል በጸጋ ጥሩ ይመስለኛል። የኛ እስካሁን ድረስ እኮ በትግራይ ሊቃን የሚያሳፍር ነገር ስለኛ የፖለቲካ እስረኞች ጥያቄ ጠይቀው አያውቁም፣ አያነሱም። የሚያነሳ እንግዲህ የተወሰኑ ሊኖች አሉ፣ አብዛኛዎቹ ግን አያነሱም። ስለ ኦሮሚያ ግን ያነሳሉ። በኦሮሚያ እንደዚህ ሆነ፣ በዚህ በአማራ እንደዚህ ታሰሩ፣ በቅማን ታሰረ። በዛ በአፍንጫቸው በጉያቸው ውስጥ ፖለቲካ እስረኛ አለ፣ የተሽማቀቀ ህዝብ አለ። ራሳቸውም የተሽማቀቁ ናቸው። በነገራችን ላይ በነጻነት የሚንቀሳቀስ ባለሀብት፣ በነጻነት የሚንቀሳቀስ ምሁር ህልውና አይኖረውም። ይህን አውቀው ነው ደግሞ ከእነሱ ጋር ጥቅምም አያገኝም፣ ህልውናም አይጠበቅም። ስለዚህ ነጻነቱ ያላስከበረ ሊቅ ምንም ፋይዳ የለውም፣ ዋጋ የለውም። ከዚህ ይጀምራል። ነጻነት ደግሞ ከቤት ይጀምራል። ይሄ የትግራይ ጥቅምና አንድነት የሚለው ደግሞ የሚመጣው የሚረጋገጠው እነዚህን የተለያዩ ብዙሃን ሀሳቦች በማስተናገድ እንጂ እነዚህን በመምታት ከእንግዲህ ያለው ጊዜ እኔ የመሸ ይመስለኛል። አፍኖ ደፍቆ አስሮ አስፈራርቶ መግዛት ያበቃ ይመስለኛል። በሀገራችን በኢትዮጵያም በትግራይም ያበቃ ይመስለኛል።
አቶ ገብሩ አስራትን እናመሰግናለን። ቀሪ ጉዳዮች ላይ የሚሉትን እንዲሁም የሌሎችን ድምጾች ደግሞ በሌሎች ውይይቶችና ዘገባዎች እናሰማችኋለን። በተጨማሪም የውይይቱን ሙሉ ክፍል በፌስቡክና በዌብሳይታችን ላይ ታገኙታላችሁ። በነገራችን ላይ የትግራይ ክልላዊ መንግስት ተጨማሪ ማብራሪያና ሀሳብ ለመጠየቅ ከክልሉ ፕሬዝዳንት አንስቶ በተለያዩ ደረጃዎች ያሉ ባለስልጣናትን ለማግኘት በስልክና በጽሁፍ መልእክት በተደጋጋሚ ያደረግነው ሙከራ ለጊዜው አልተሳካም። አንድ ሙዚቃ ልጋብዛችሁ። የተከበራችሁ አድማጮች ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ የፕሮግራሙ አዘጋጆችና አቅራቢዎች ጽዮን ግርማና ሰለሞን አባተንን መልካሙን ሁሉ እንመኛለን። ከኛ ጋር ስላመሻችሁ